voice of America. በቅጽል ስሙ ጃልመሮ በሚል መጠሪያ የሚታወቀው በትጥቅ ትግል ላይ የሚገኘው የኦሮሞ ነጻነት ሰራዊት የምዕራብ ኦሮሚያ ዞን አዛዥ ኩምሳ ድሪባ በድምጻዊ ሀጫሉ ሁንዴሳ ግድያም ሆነ ኢትዮጵያ ውስጥ በተለያዩ አካባቢዎች በሰላማዊ ዜጎች ላይ ለደረሰው ጥቃት ተጠያቂ አይደለም አለ። ጃልመሮ ከአሜሪካ ድምጽ ጋር ባደረገው ቃለ ምልልስ ድምጻዊ ሀጫሉ ስልጣን ላይ ካሉት መሪዎች ይልቅ ለኦሮሞ ነጻነት ጦር የቀረበ ነበር ሲል ተቃውሞ ቢኖረው እንኳን እርሱን ሊንገል የሚችልበት ምክንያት የለም ብሏል። አያይዞም መሳሪያ ከታጠቀው ኃይል ጋር ጦርነት ላይ ብንሆንም ሰላማዊ ዜጎች ላይ ግን በፍጹም ጥቃት አናደርስም ብሏል። ሰላማዊ ዜጎችን ከጥቃት የመከላከል ተግባር ደግሞ የመንግስት ነው ሲልም አክሏል። ጽዮን ግርማ ነች ያነጋገረችው።
በጣም አመሰግናለሁ ኩምሳ ድሪባ ወይም ደግሞ በቅጽል ስምህ ጃልመሮ ነው የምትባለው። ኢትዮጵያ ነው ያለኸው? ምክንያቱም በኢትዮጵያ ቁጥር ነው ደውዬ ያገኘሁህ። ከራስህ አንደበት እንስማ ህጥቅ ትግል እንቅስቃሴ የምታደርገው የት አካባቢ ነው?
ሲሆን ይሄ ነገር እንኳ አንቺን የሚመለከት አይመስለኝም። ኢትዮጵያ ሴኩሪቲ ኤጀንሲ ስራ መሰለኝ እኔ ያለሁበትን ቦታ ፈልጎ ማግኘት። ግን አንቺ እንዳልሽው በኢትዮጵያ ቁጥር ነው የደወልሽልኝ። ኢትዮጵያ ውስጥ ነው ያለው። የት እንደሆነ ስፔሲፊክ ቦታ ግን መግለጽ አይገባኝም።
በእርግጥ እንዳልከው የቦታ ያለህበትን ቦታ ምናልባት ፖሊስ ፈልጎ የማግኘት የፖሊስ ስራ ሊሆን ይችላል። የእኔ ጥያቄ ግን ያለህበትን ቦታ ለመጠየቅ ለማወቅ የፈለግኩት በኢትዮጵያ መንግስት በኩል የምትከሰሱባቸው እንዲሁም በሰዎች ህይወት ላይ ጉዳት በማድረስ በንብረት ላይ ጉዳት በማድረስ የምትከሰሱባቸው ቦታዎች አሉ። ያንን መነሻ ለማድረግ ለዛ ጥያቄ በትክክል በየትኛው በኩል ይመለከታችኋል፣ የትኛው ሳይመለከታችሁም የሚል መነሻ ጥያቄ ለማምጣት ነው። ያሉበትን ቦታ የቆሙበትን ቦታ አይደለም የጠየቅኩት። እንቅስቃሴ የምታረጉት በየትኛው አካባቢ ነው?
የኦሮሞ ነጻነት ሰራዊት የሚንቀሳቀስባቸው ቦታዎች በደቡብ፣ በምዕራብ፣ በሰሜን እምብርት አካባቢ ማለት ማለቴ ወደ አዲስ አበባ የሚጠጋ አካባቢ መሀል ሀገር የምንለው ማለት ነው። እንዲሁም ወደ ምስራቅ አካባቢ ይንቀሳቀሳል። በአጠቃላይ ኦሮሚያ ውስጥ የኦሮሞ ነጻነት ሰራዊት የማይንቀሳቀስበት ቦታ በጣም ኤምንት ነው። ስለዚህ በአጠቃላይ በኦሮሚያ ውስጥ እንቀሳቀሳለን ለማለት ይቻላል።
ስለዚህ እነዚህ አሁን እንንቀሳቀስባቸዋለን ያልካቸውን አካባቢዎች በአንተ የጦር መሪነት የሚንቀሳቀሱ ናቸው ወይስ የተለያየ የጦር መሪዎች አሏቸው?
በየአቅጣጫው የጠቀስኩልሽ ማለቴ ደቡብ፣ ምስራቅ፣ ሰሜን እንደዛ ያልኩት የየራሱ የሆነ የዛ ቀጠና የጦር መሪ ይኖረዋል። ለምሳሌ እኔ በምዕራብ በኩል ያለውን ነው ብመራ፣ ይህን ሁሉ ደግሞ በአንድ ላይ አንድ ኮማንድ ስር ነው የሚተዳደረው። ያንን ደግሞ የሚመራው ጃልጎልቼ ቴንግ የሚባል የደቡብ አካባቢ የኦሮሞ ነጻነት ሰራዊት እንቅስቃሴን የሚመራው ይህንን ሁሉ ደግሞ የሚመራ ሰው እንደዛ ብትረጂ ቆንጆ ነው።
ከተማ ያለው ብሔራዊ ምርጫ ቦርድ ፈቃድ አውጥቶ ከሚንቀሳቀሰው በነ አቶ ዳውድ ኢብሳ ከሚመራው የኦሮሞ ነጻነት ግንባር ጋር ሙሉ ለሙሉ የተለያየ ነው ማለት ነው።
ማንም ሰው እንደሚያውቀው አንድ ድርጅት ነው የነበረው የኦሮሞ ነጻነት ግንባር። የኦሮሞ ነጻነት ሰራዊት ግንባሩ ሰራዊት ነው የነበረው። ግን ግንባሩ በሰላማዊ መንገድ ትግል አደርጋለሁ ብሎ ወደ ሀገር መመለሱ እናውቃለን። ወደ ሀገር ስንመለስ ደግሞ የእኛ አካሄድ በማይፈቅደው መልኩ ነው የተመለሱት እና በዛ ምክንያት አለመግባባቶች ነበሩ። አለመግባባቶች ብቻ ሳይሆኑ ይህ ድርጅት ሀገር ውስጥ ሲመለስ እኛን መምራት የማይችልበት ደረጃ ነው የደረሰ እና ስለዚህ የራሳችንን መንገድ መፈለግ ነበረብን። በዛ ነው የኦሮሞ ነጻነት ግንባርን አመራርነት እና ለእነሱ ሪፖርት ማድረግ ከእነሱም ደግሞ ባር የምናደርገውን ነገሮች የሚሰጡንን ላለመቀበል ሲያስቸግረን ይሄንን አድርገናል። ይሄ እውነት ነው። የራሳችን የሆነ ኮማንድ እና የራሳችን የሆነ መሪ አለን። እንደገለጽኩልሽ የደቡብ መሪ በአጠቃላዩም ደግሞ የሚመራ እሱ ነው። ስለዚህ ከነሱ ጋር ምንም አይነት ግንኙነትም የለንም። ግንኙነቱ ደግሞ የተቋረጠው ባልኩሽ ምክንያት ነው። ስለዚህ ይሄ ድርጅት ተለያይተዋል ማለት ነው።
በጠቀሱልኝ ቦታዎች የኢትዮጵያ አካባቢዎች ወደ ከተሞቹ ስትገቡ ምን አይነት የትግል እንቅስቃሴ ነው የምታካሄዱት?
ምንም አይነት ምስጢር የለውም። የትጥቅ ትግል ነው የምናካሂደው። ትጥቅ ትግል እያካሄድ ነው ያለ ነው። ኦሮሞ ነጻነት ግንባር በሰላማዊ መንገድ ሌን አካሄዳለሁ ብሎ ሲገባም እኛ ያ ትክክል አለመሆኑ እና ኢትዮጵያ ውስጥ ያለው ሁኔታ ያንን ስለማይፈቅድ ከ ከዛ ተነስተን የቀረን ስለዚህ ከትግል በተመንጃ አፈሙዝ ከሚዋጋን ጋር ነው እየተዋጋን ያለው።
በትጥቅ ትግል ካላችሁ በተለይ ደግሞ በኢትዮጵያ የሚገኙ ሰላማዊ ዜጎችን በሰላማዊ ሁኔታ ታገሉ ወይም ደግሞ ድጋፋቸውን በስልጣን ላይ ላለው መንግስት የሚሰጡ ሰዎች ላይ ጥቃት እንደምትፈጽሙ የኢትዮጵያ መንግስት ደጋግሞ ይከሳችኋል። ከሱ አንዱ በቅርቡ በተተኮሰ ጥይት ህይወቱ ያለፈው ድምጻዊ ሀጫሉ ሁንዴሳ ነው። በዛ ውስጥ በጥርጣሬ የተያዙትና በመንግስት ቁጥጥር ስር የሚገኙት ተጠርጣሪዎች ኦነግ ሸኔ ወይም ደግሞ የኦሮሞ ነጻነት ጦር ወቦ ያስተማራቸው እንደሆኑ በእምነት ክህደት ቃላቸው መስጠታቸውን የፌደራል ጠቅላይ አቃቤ ህግም ገልጿል። ስለዚህ ከንቅስቃሴዎቻችሁ አንዱ ከመታረጓቸው ትግሎች አንዱ ይሄ ነው ማለት ነው።
መጀመሪያ ኢትዮጵያ ውስጥ መንግስት የሚባል የለም። ኢትዮጵያ ያለችበት ችግር ውስጥ የገባችው እነኚህ ስቴት ማፊያት እንደነ ማፊያ ካፓስ እንደነ ኬንያ ውስጥ ያሉ ሞንጉኪስ ያሉት ቡድን ነው ኢትዮጵያን እያስተዳደረ ያለው። መንግስት ክስ ያቀርባል በሚለው ይሄ ስህተት ነው። መንግስት የለም። በሁለተኛ ደረጃ ኦነግ ሸኔ የሚባል እኔም እስከማውቀው በትጥቅ ትግል የሚሆን አገር ውስጥ ያሉት እነ ኦፌኮ፣ ኦነግ ራሱ፣ ሌሎችም ብሔረሰቦች ወክሎ ያሉት ፓርቲዎች ኦነግ ሸኔ የሚባል ሸኔ የሚባል ስም ያለው ሰምቼ አላውቅም። ስለዚህ አንደኛ መንግስት የለም። ያሉት ቡድኖች ማፊያዎች ደግሞ የሚከሱ ይሄ ሸኔ የሚባል ድርጅት የለም። ለጠየቅሽኝ ጥያቄ ለህዝቡ ግልጽ እንዲሆን ልመልስልሽና ሀጫሉ ሁንዴሳ የተገደለው በኦሮሞ ነጻነት ሰራዊት አይደለም። የኦሮሞ ነጻነት ሰራዊት ሀጫሉን አይገለውም። የኦሮሞ ነጻነት ሰራዊት አይደለም እና ሌላም ሰው ህሊና ያለው ኢትዮጵያዊ ይሁን የሌላ ሀገር ዜጋ ይሁን ብቻ ሰው የሆነና ጭንቅላቱ የሚሰራ ሀጫሉን አይገልም። በሌላ መልኩ ደግሞ እኛ እየተዋጋን ያለ ነው ታጥቆ የሚንቀሳቀስ እኛ በምንቀሳቀስበት ቦታ ተሰማርቶ ሰላማዊ ዜጎችን የሚገድል ከወታደራዊ ኃይል ጋር ወታደራዊ ፍልሚያ የምናካሂደው ሰላማዊ ሰዎችን አንገላቸው። ይታወቃል፣ ህዝብ ያውቃል፣ ሚዲያ ያውቃል፣ ዓለም ያውቃል። እንደዛ ብናደርግ የኦሮሞ ነጻነት ሰራዊት ይህን 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 ያደርጋል ይባላል እና ህዝብ ራሱ ይቀለዋል፣ መንቀሳቀስ አይችልም። መንግስት የሚባለውን ሌላ ተይና ወታደራዊ ትግል ተይና አንድ ምሽት ማደር አንችልም። ህዝባት በዚህ አይነት ነገር ለምሳሌ የኢትዮጵያ መንግስት ምቱ ግድያዎች ይካሄዳሉ ኢትዮጵያ ውስጥ ለሁሉም መብት አለኝ መረጃ አለኝ ለህዝብ ይፋ አደርጋለሁ ይላል። ከዛ በያዙት ሚዲያ ላይ እንደዚህ እንደዚህ አይነት ተደርጓል ጥናቱን አካሄደን ከጨረስን በኋላ ለህዝብ ይፋ እናደርጋለን ተብሎ ተድበስብሶ በዛው ይቀራል። በአማራ ክልል የተደረጉ ግድያዎች፣ አዲስ አበባ ውስጥ የተደረጉ ግድያዎች፣ በደቡብ እንደዚሁም ሌሎች ቦታዎች የሚደረጉት ግድያዎች እስካሁን አንድም ነገር መልስ አልተገኘለትም። አገሪቷ ነፃ የሆነ ተቋም የላትም። ነፃ ፖሊስ፣ ነፃ ፍርድ ቤት፣ ነፃ ሰር እንደዚህ አይነት ነገር በሌለበት ሀገር እንደዚህ አይነት ግድያ ሲፈጸም፣ ዝርፊያ ሲፈጸም፣ ብዙ ነገሮች ሲፈጸሙ ምንም አይነት በቂ መረጃ በሌለበት ሀገር መንግስት ነኝ ባይ ብቻ በሚከስሽ እውነት ሊወጣ አይችልም። ህዝቡን ታፍኖ ያለበት ምክንያት ይሄ ነው። ኢትዮጵያ ውስጥ ተደጋጋሚ ነገሮች እየተመላለሱ የሚነሱበት ምክንያት የሚያመን ቦታ ለሚያመን በሽታ መድኃኒት አለማግኘታችን ይሄ ነው እየተካሄደ ያለውና በሀጫሉ ግድያው ምንም ምክንያት የለበትም። በሌሎችም ሲቪሊያን ላይ እንደዚያ።
በመጀመሪያ መንግስት ኢትዮጵያ ውስጥ ህጋዊ መንግስት የለም ላልከው፣ ኢትዮጵያ ውስጥ መንግስት አለ፣ የፌዴራል መንግስት አለ፣ የክልል መንግስታት አሉ።
በፌዴራል የፌዴራል መንግስት የሚባል ኢትዮጵያ ውስጥ ህዝብ የመረጠው መንግስት የለም። ኢትዮጵያ ውስጥ የነበረው ኢፒአርደስ ወይ ደግሞ ኢህአዴግ የሚባለው ነበር። ያ በህዝብ ትግል ተበታትኗል። በህዝብ ትግል ሲበታተን ህዝብ ፍላጎት እንደዚህ አይነት መንግስት ይዋቀርልን ተብሎ የተዋቀረ መንግስት የለም።
ጥያቄን አልጨረስኩትም ነበረ፣ አቋርጠው ነው። ኢትዮጵያ ውስጥ የህዝብ ተወካዮች ምክር ቤት 547 መቀመጫዎች ያሉት የህዝብ ተወካዮች ምክር ቤት አለ፣ የፌዴሬሽን ምክር ቤት አለ፣ ተቋማት አሉ፣ የመንግስታዊ ስርዓት አለ፣ መንግስት አለ፣ አገር ያለው መንግስት ስላለ ነው። ስለዚህ በግሎት ይሄንን አቋም ማራመድ ይችላሉ። እንደ መንግስት ግን መንግስት መንግስት የሚባል ኢትዮጵያ ውስጥ ስላለ መንግስት በሚለው እንነጋገራለን። በግሎት ግን ይሄንን አቋም ማራመድ ይችላሉ። ሁለተኛው የኦነግ ሸኔ ነው እነሱ እየከሰሱ ያሉት። የኦነግ ሸኔ የሚባለው ነገር አናቅም ብለዋል። በእኛ በኩል የኦሮሚያ ክልል ፖሊስ ኮሚሽነርን ይሄን ጥያቄ ጠይቀናቸው ነበር። የኦነግ ሸኔና አባቶርቤ የሚሉ አስባል ብለው የሚጠሯቸው ከኦነግ የጦር ክንፍ የተገነጠለና በጫካ ሆኖ የሚዋጋው ነው ብለው ለይተው ይናገራሉ። አሁን ደግሞ ፌደራል ጠቅላይ አቃቤ ሕግ አዳነች አበቤ ለአፋን ኦሮሞ በሰጡት ቃለ ምልልስ የኦሮሞ ነጻነት ጦር ወይም ወቦ ተጠያቂ እንደሆነ ካገኘነው ምስክር ቃል የእምነት ክህደት ቃል ያገኘነው እሱን ያመላክታል ስላሉ በቀጥታ አሁን እኛ የምንመራው ነው ያሉትን ታሳቢ አድርገው ተናግረዋል። በግልጽ አስቀምጠዋል። ስለዚህ እናንተን ነው ማለት ነው ተጠያቂ የሚያደርጉት። ከዛ አንጻር ነው እኛም እናንተን ልንጠይቃችሁ የመጣ ነው። ስለዚህ አሁን እርስዎ የሚሉኝ ድምጻዊ ሀጫሉ ሁንዴሳን በመግደል ውስጥ እጃችን የለንበትም ነው። እነሱ ደግሞ በእጃችን ያዝነው ተጠርጣሪ እሱን አመላክቶናል፣ የድምጽ ማስረጃ አለን፣ የስልክም የመልእክት ማስረጃለን እያሉ ነው።
አጥቶም በዚህ ላይ መንግስት አለ የለም እኛ ሸኔንን አይደለንም በሚል ሰዓታችን ባንገል ይሻላል። ለጠየቅሽኝ ጥያቄ ብቻ መልስ ልስጥና የኦሮሞ ነጻነት ሰራዊት ነኝ ብሎ ያጫሉ ስልክ ላይ ደውሎ ማስፈራሪያና ዛቻ አካሂዶበታል ተብሎ የተነገረው በጣም ቀላል ነገር እኮ ነው። በድምፁ ከአጫሉ ጋር ያደረገው ንግግር ለህዝብ ይፋ ያድርጉት። በጣም ቀላል ሰውየው ደግሞ ማን ነው? መልእክቱን ወይ ደግሞ ትዕዛዙን የሰጠው ሰው ማን ነው? ይሄንንም ለግልጽ ያድርጉ። ነጻና ገለልተኛ ወገን ይሄንን የሚያጣራ አካል ይቋቋም። በጣም ቀላል ነገር አለኝ መረጃ አለኝ ባሉት ብቻ አይደለም እኮ ይሄ ነገር ሊያልቅና እውነት ሊወጣ የሚችለው። የኦሮሞ ነጻነት ሰራዊት አጫሉን ገለዋል አሉ፣ እኛ አልገደልንም አሉ። ይህን እያልን ነው ይህንን የሚያጣራ ገለልተኛ አካል ተቋቁሞ ይሄንን ማጣራት ይችላል። የአጫሉ ሁንዴሳ ስልክ በእጃችን ነው ያለው፣ ከዛ ብዙ መረጃዎችን አግኝተናል እያሉ አይደለም ሲሆን አጫሉ ሁንዴሳ ከኦሮሞ ሚዲያ ኔትወርክ ቡጆ ዋሪዮ ጋር ያደረገ ኢንተርቪው ተቋርጦ እሱ የኦሮሞ ነጻነት ሰራዊት እያስፈራራኝ ነው ምናምን ያለው ተቋርጦ ቀርቶ አግኝተናል ብለው ነበር። ያንንም ያቅርቡ። ቡጆ ዋሪዮ ግን ለቢቢሲ አፋን ኦሮሞ ኢንተርቪው አድርጎ እንደዛ አይነት ትሬት ከኦሮሞ ነጻነት ሰራዊት ይደርስብኛል የሚል አጫሉ ሁንዴሳ ከኔ ጋር ኢንተርቪው አላደረገም ብሏል።
በሰጠው ቃለ ምልልስ ላይ በአፋን ኦሮሞን በሰጠው ቃለ ምልልስ ላይ ትጥቅ ትግል ላይ ደስተኛ እንዳልሆነ በተለይ ኦሮሞን መግደሉ በጣም እንደሚያመው ተናግሯል። ከዚህ በላይ ሞት የለም ይላል። ስለዚህ በትክክል እናንተ የምታራምዱትን አቋም እንደማይደግፍ ማሳያዎች የሆኑ ቃለ ምልልሶች ናቸው። ይበልጡንም እንዳውም ለውጥ አለ፣ ነጻነት አለ፣ አሁን የተሻለ ጊዜ ነው የሚሉ ማሳያዎች ያሉት ቃለ ምልልስ ነው እዛ ላይ ሲሰጥ የነበረው።
አጫሉ ብቻም ደግሞ አይደለም ብሎም ቢሆን አጫሉ ብቻ አይደለም የእኛን አካሄድ የማይደግፈው። አጫሉን ተይውና እነ በቀለ ገርባና ጃዋር መሐመድ እኮ የኦሮሞ ነጻነት ሰራዊትን ትጥቅ አስፈትተዋል። ትጥቅ ማስፈታት ብቻ አይደለም ብዙ ነገሮችና በደሎች እንዲደርስበት አድርገዋል። ከአጫሉ በላይ ብዙ እኛን የሚቃወሙ ስልታችን የማያዋጣ እንደሆነ የሚቃወሙ እኮ አሉ ሰዎች። እኛም እኮ የምንታገልለት እየወደቅንለት ያለው ነገር እንደዚህ አይነት ሀሳቦች ኢትዮጵያ ውስጥ በነጻነት እንዲሸራሸሩ እኮ ነው። አጫሉ እኛን አለመከተሉ እኛን አለመደገፉ እኮ አያስገድለውም። እንደዚህ አይነት ነገር እንዲኖርና ሰው የፈለገውን ተናግሮ የፈለገበትን እምነት አካሂዶ የፈለገበትን ሁሉ አድርጎ ኢትዮጵያ ውስጥ ነጻና ፍትሐዊ ዲሞክራሲ ህዝቡ በነጻ ወጥቶ በሰላም የሚገባበት አይነት አካሄድ እንዲኖር ነው የእኛም ትግል። ስለዚህ ይህን ነገር የሚሄን ወደ አብይ አይነት አካሄድ እያካሄዱ ምንም አይነት የልጁንም ደም ለመከልብ አድርጎ ለማስቀረት እንጂ ይሄ ነገር ምንም እውነቱን ሊገልጽ አይችልም።
ድሪባ ኩምሳ በኢትዮጵያ መንግስት የሚቀርቡበትን አንዳቸውንም ክሶች አይቀበላቸውም። በተለይ ሰላማዊ ኢትዮጵያውያን ላይ ምንም አይነት እርምጃ በመውሰድ ግድያን እንደማይፈጽሙ ገልጿል። በየትኛውም አካባቢ በሰላማዊ ዜጎች ላይ የሚፈጸመው ግድያ፣ ንብረት ማውደምን አጥብቆ እንደሚቃወም ተናግሯል።
ጫካ ውስጥ ሆኖ ኢትዮጵያን ለማተራመስ የሚሰራ ሽፍታ ቡድን ድምጻዊ ሀጫሉ ሁንዴሳን የገደልኩት እኔ ነኝ ብሎ እንዲያምን አይጠበቅም ሲሉ የኦሮሚያ ብልጽግና ፓርቲ የህዝብ ግንኙነት ኃላፊ አቶ ታዬ ደንደዓ ለአሜሪካ ድምጽ ገልጠዋል። ከዚህ ቀደምም በምዕራብ ኦሮሚያ በሰላማዊ ዜጎች ላይ የፈጸሟቸውን አሰቃቂ ወንጀሎች ማህበረሰቡ እያወቃቸው እነርሱ ግን ወንጀሎቹን አልፈጸምንም ብለው ያስተባብላሉ ሲሉ አቶ ታዬ ቡድኑን ወንጅለዋል። ጃልመሮ በሚባል መጠሪያ በይበልጥ የሚታወቀው በትጥቅ ትግል ላይ የሚገኘው የኦሮሞ ነጻነት ሰራዊት የምዕራብ ኦሮሚያ ዞን አዛዥ አቶ ኩምሳ ድሪባ ድምጻዊ ሀጫሉ ሁንዴሳ ግድያም ሆነ ኢትዮጵያ ውስጥ በተለያዩ አካባቢዎች በሰላማዊ ዜጎች ላይ ለደረሰው ጥቃት ተጠያቂ እንዳልሆነ ከአሜሪካ ድምጽ ጋር ባደረገው ቃለ ምልልስ መናገሩ ይታወሳል። አቶ ኩምሳ ድሪባ ከአሜሪካ ድምጽ ጋር የነበረውን የመጀመሪያ ክፍል ቆይታ በትላንትናው ምሽት አሰምተናችኋል። በምሽቱም ዝግጅታችን የቃለ ምልልሱን ሁለተኛ ክፍልና እንዲሁም አቶ ታዬ ደንደዓ የሰጡትን ምላሽ አካተናል። ሁለቱንም ያነጋገረችው ጽዮን ግርማ ነች። ወደ ዝግጅቱ።
የ50 አመቱ የኦሮሞ ነጻነት መሪ ኩምሳ ድሪባ ወይም ጃልመሮ ላለፉት 2 አመታት የምዕራብ ኦሮሚያን የትጥቅ ትግል እንደሚመራ ተናግሯል። በደቡብ፣ በምዕራብ፣ በሰሜንና በአዲስ አበባ እንደሚንቀሳቀሱና በትላንትናው ዕለት በሰጠው የቃለ ምልልሱ የመጀመሪያ ክፍል ላይ ገልጿል። ይህም ሆኖ የጦር መሳሪያ አንስተው የሚታገሉት ከመንግስት ሰራዊት ጋር እንጂ በሰላማዊ ዜጎች ላይ ጥቃት እንደማይፈጽሙ በመግለጽ በድምጻዊ ሀጫሉ ግድያ ውስጥም እጃቸው እንደሌለበት ገልጿል። ድምጻዊ ሀጫሉ ህይወቱ ያለፈው በመንግስት ሰዎች አማካኝነት መሆኑንና ለዚህ ማረጋገጫቸው ከዚህ ቀደም ለነሱ ወታደሮች በሀጫሉ ሁንዴሳ የተላከ የጽሁፍ መልእክት ስላለ በገለልተኛ አካል እንዲጣራ ጠይቋል።
እኔ ከሞትኩ ደሜን የምትፈልጉት ከእንደዚህ እንደዚህ አይነት ሰዎች ጋር ነው ብሎ ሀጫሉ የተናገረው መረጃ አለ። ስልኩ የኦሮሞ ነጻነት ሰራዊት አባላት ስልክ ላይ ደውሎ ሀጫሉ እነሱ ተላክላቸውና ሲያበረታታቸው በነበረበት ጊዜ የተናገረውን ስልካቸውን እንሰጣለን። ይሄንን የሚያጣራ አካል ካለ መረጃችን ይሄ ነው።
ስለዚህ የኢትዮጵያ መንግስትም ደግሞ መረጃ አለኝ፣ ጥላሁን ያሜ የተባለው ግለሰብ ጠቁሟል፣ መረጃ አለኝ ብሏል። እሱን አልተቀበላችሁም። ስለዚህ የእናንተ መረጃ እንዴት ተቀባይነት እንዲኖረው ትጠብቃላችሁ?
እኛ እኮ መረጃችንን ተቀበሉ እያልን አይደለም። ይሄንን የሚያጣራ አካል ካለ እኛ እናቀርባለን፣ እነሱም ያቀርቡና የዛኔ ነው እውነት የሚታወቀው። እነሱ ስላሉ ብቻ እኛ ስላለ ብቻ ይህ እውነት ይገኛል የምን እምነት የለኝም። ይህንን የሚያጣራ አካል ይቋቋምና ሁለታችንንም ያለን መረጃ እናቀርባለን እያልኩሽ፣
ቅድም ወደ ጠቀሱት ነገር እንመለስ። ቃት የምናደርገው ከምዕራብ እስከ ምስራቅ አካባቢ እስከ አዲስ አበባ ድረስ ነው ብለዋል። ከዚህ በፊት በሰጡት ቃለ ምልልስም እንደዛው ኔትወርካችሁ እስከ ቡራዮ ድረስ እንደሚደርስ እስከ አዲስ አበባ ድረስ እንደሚደርስ ገልጸዋል። አሁን አስረግጠው የሚናገሩት በሰላማዊ ዜጎች ላይ እርምጃ አንወስድም እያሉ ነው። ታዲያ በማን ላይ ነው የምትወስዱት? ኔትወርካችሁ እንደዚህ ከተዘረጋና እንቅስቃሴ የምታደርጉ ከሆነ እርምጃ የምትወስዱት በማን ላይ ነው? የታጠቀው ኃይል ራሱን ይከላከላል። ስለዚህ እናንተ በማን ላይ ነው እርምጃ የምትወስዱት?
እኛ የምናካሂደው እርምጃ መንግስቱን በአፈሙዝ ጠብቆ ያለው የሀገሪቷ የመከላከያ ሰራዊት ላይ ነው። ይሄ ደግሞ እስከ አዲስ አበባ አይደለም እስከ 4 ኪሎ እስከ አፍንጫው ታጥቆ ይገኛል። ያንን ስንጥል ነው መንግስት መጣል የምንችለው። የአደባባይ ምስጢር ነው፣ ሚኒስትር አለውና ነው። ህዝብ ላይ ማንን ነው የገደለው? አንቺ እኮ ያንን መረጃ ልታቀርብልኝ ትችያለሽ።
የኢትዮጵያ መንግስት የሚሰጠውን መረጃ ነው ልጠቅስሎት የምችለው።
የኢትዮጵያ መንግስትማ ጊዜ የሚያቀርበው ይህንን ነው።
በምዕራብ ኦሮሚያ የሚገኙ ነዋሪዎች እንዲሁም በጉጂ አካባቢ የሚገኙ ነዋሪዎች የአሜሪካ ድምጽ በተለያየ ጊዜ የሚያነጋግራቸው ነዋሪዎች በሁለት በኩል አጣብቂኝ ውስጥ እንዳሉ ይገልጻሉ። መንግስት የኦሮሞ ነጻነት ጦርን ትደግፋላችሁ በሚል የኦሮሞ ነጻነት ጦር ደግሞ መንግስትን ትደግፋላችሁ ወይም ለመንግስት መረጃ ትሰጣላችሁ በሚል ጥቃት ይፈጸምብናል ብለው በተደጋጋሚ ይገልጻሉ። ሰዎችም በዚህ መሀል እንደሚገደሉ፣ ኢሰብአዊ የሆነ ድርጊት እንደሚፈጸምባቸውም የሚናገሩ አሉ። በተለያየ ጊዜ ያስደመጥናቸው ድምጾች አሉ።
የተደመጡ ድምጾች የምትይኝ ሁልጊዜ በእናንተ በኩል የሚተላለፉትን የህዝብ የሚሆን የመንግስት ካድሬዎች ስታናግሯቸው እሰማለሁ። የእነሱን ዋን ሳይድ ሁልጊዜ ስታቀርቡም እሰማለሁ። በብዙ መልኩ በእኛ ላይ የሚደረጉ ውንጀላዎችንና ክሶችን ማስተባበል ወይ ደግሞ እውነት ነው ነበር እንደዚህ አይነት ነገር ብሎ ማመን የምንችልበት ደረጃ በእናንተ በኩልም ይሁን በሌሎች ሚዲያዎች ለማቅረብ ብዙ ጊዜ ሙከራ እናደርጋለን። ግን ድምጻችን የታፈነ ነው። የእናንተ የቪኦኤ አፋን ኦሮሞ ብዙ ጊዜ ኢንተርቪው አድርጌ ሳይተላለፍ የቀረ በቢቢሲ አፋን ኦሮሞም እንደዛው ብዙ ኢንተርቪዎችን እያደረኩ ሳይተላለፍ የቀረ እንደዚህ አይነት ኢንተርቪዎች ነበሩ። በእኛ በኩል ተነገረ ያልሽው መንግስት አድርሶብናል፣ አስሮናል፣ ገሎናል ስል ህዝብ ከነመረጃው ጋር ያቀርብ ነበር። በምታናገሯቸው ሰዎች እንደዚህ አይነት ግድያ በዚህ አይነት ሁኔታ እዚህ ቦታ በኦሮሞ ነጻነት ሰራዊት ደርሶብናል የሚል እንዲሁን አቅርቢ። እኔ ብዙ መረጃዎችን ላቀርብልሽ ይችላሉ።
ዘገባዎቻችን በጣም ብዙ ናቸው፣ ለረጅም ጊዜ የቀረቡ ናቸው። ምዕራብ ኦሮሚያ ካለ የቴሌኮሙኒኬሽን ኃላፊ ጀምሮ ግለሰቦቹ ደግሞ ፍርሃት ስላላቸው ማንነታቸውን ደብቀው ምክንያቱም እንዳልኩት ከሁለቱም ወገን ጉዳት ስለሚደርስባቸው እንደሚፈሩ፣ ግማሾቹ አዲስ አበባ ላይ መተው እንደሚቀመጡ እዛ አካባቢ ስጋት ስላላቸው የተለያዩ ዘገባዎች ናቸው የሚቀርቡት፣ አንድ ወይም ሁለት ዘገባ አይደለም። ስለዚህ በኢትዮጵያ መንግስትም በነዋሪዎችም የሚቀርብባችሁ ቅሬታ አለ በተደጋጋሚ። እሱን ቅሬታ እናንተ ሙሉ ለሙሉ አትቀበሉም ማለት ነው?
በፍጹም። አንድ ምሳሌ ልስጥሽ። አንቺ ያነሳሽው የምዕራብ ኦሮሚያ የቴሌ ሰራተኛ ተገሎ ነበር ብለሽኛል። ትክክል ነው። ነቀምት በእናንተውና በሌሎችም ሚዲያዎች ላይ የሰማሁት። እዛው ነቀምት ደግሞ አንድ ወጣት ጋራጅ ውስጥ የተገደለ ነበር። እንደዚህ አይነት ግድያዎች ሲካሄዱ መንግስት የሚያቀርበው ክስ አለ። ለምሳሌ የቴሌ ሰራተኛው ሲገደል መንግስት ኦነግ ሸኔ ብሎ ክሱን አቀረበ። ቤተሰቦቹ ተጠይቀው ይህንን እንደዚህ አይነት ሰዎች ግድያውን አካሂደውብናል ብለው አልከሰሱንም። እሺ፣ እንደዛውም ደግሞ ጋራጅ ውስጥ የተገደለው ወጣት መንግስት ልጄን በታጠቁት ኃይሎቹ ገደለ ብሎ አባቱ ክስ አቅርቧል። በመንግስት ላይ እንደዚህ አይነት ክስ እኛ ስናቀርብ ህዝብ ደግሞ የተገደለበትን የሚያውቀው ወንድሙ ሄቱ በባለቤቱ አዎ የገደለብኝ ልዩ ኃይል ነው፣ መከላከያ ነው፣ የፖሊስ አባል ነው እያለ ክሱ ያቀርባል። እንደዚህ አይነት ክስ ከፋሚሊዎቹ በኩል የቀረበ አንድ ማስረጃ አቅርቤልኝ ነው ያልኩሽ። መንግስት የምትይውማ መውጫ ቀዳዳ ሲያጣና እጁን ወደሚጠቁምበት ሲፈልግ ወደ እኛም ወደ ሌላ ወደ ትግራይ ወደ ግብጽ እያለ ህዝቡን ሲያተራምስ የኖረ መንግስት ነው። ከዛ የሚቀርበውን አይደለም እያልኩሽ ያለው። አንድ እንደዛ አሁን እንዳቀረብሽው ምሳሌ አንድ ሰው እንደዚህ ተገሏል፣ የገደለው ደግሞ የኦሮሞ ነጻነት ሰራዊት ነው የሚል ተፋሚሊው አቅርቢልኛል።
ተናገርኩ እኮ ነው። ቤተሰቦች በተለይ ማንነታቸውን እንዳንጠቅስ ይጠይቃሉ፣ ፍርሃት እንዳላቸው ይነግሩናል። አንዴ ታርቀው ቢገቡና ከመንግስት ጋር እርቅ ፈጥረው ቢገቡና ብንገላገል ይሻለናል፣ ምክንያቱም በሁለቱም ወገን ጉዳት እየደረሰብን ነው፣ እየተገደልን ነው ያሉ አሉ።
እሱ ትክክል ነሽ። ጦርነት ባለበት ቦታ ሰው የአይምሮ መረበሽና ጭንቀት አይኖረው ማለት ያዘበት ነው። ይኖራል፣ ችግሮች ይኖራሉ። ጦርነት ነው ያለው፣ ጥይት ነው፣ እሳት ነው እየተተኮሰ ያለው። በዚህ በኩል አንድ የታርቆ ብንገላገል የሚሉት ለእኔ ያ ሁኔታ ተፈጥሮ ይሄ ነገር ቢቆም ደስ ይለኛል። ያ የህዝብ ፍላጎት ነው፣ የኔን ፍላጎት ነው። ይሄ አይደረግም ማለት ነው።
ስለዚህ እነዚህ ሰዎች ፍርሃት አላቸው ማለት ነው። ፍርሃታቸው ደግሞ የታጠቁት ኃይሎች የኦሮሞ ነጻነት ጦር ከመንግስት ጋር ታብራላችሁ ብለው ጉዳት ያደርሱብናል ብለው የሚፈሩ ሰዎች ግን አሉ።
የኦሮሞ ነጻነት ሰራዊት ለኦሮሞ ህዝብ ፍርሃት አይደለም። ለኦሮሞ ህዝብ ብሎ የተመሰረተ ለኦሮሞ ህዝብ ለግን ብሎ ራሱን እየሰዋ ያለ ሰራዊት ነው። ህዝብ ከገደልንማ ለማን ነው ትግሉን እያካሄድን ያለንና ለማን ነው ደማችን የሚፈሰውና አጥንታችን የሚሰበረው? ለማን ነው እኔ እድሜን ሁሉ እያቃጠልኩ ይሄንን አይነት ህይወት እየገፋው ያለው?
አላማው የመጨረሻ ግቦት ምንድን ነው?
ኦሮሞ ነጻ ወጥቶ የራሱ መንግስት መስርቶ ብፈልግ በኢትዮጵያ ማዕቀፍ ውስጥ ከኢትዮጵያ ብሔር ብሔረሰቦች ጋር እኩልነት በነጻነት በፍትህ ቢኖር፣ ያ የማዋጣ ከሆነ ደግሞ የራሱን መንግስት የራሱን ሀገር መስርቶ የራሱን ኮንስቲቱሽን መስርቶ ቢኖር፣ ያ እስካልሆነ ግን ትግሉ ይቀጥላል። ብዙ ሰዎች በማህበራዊ ሚዲያዎች ላይ ብዙ ነገር ያወራሉ፣ ብዙ የኦሮሞ ነጻነት ሰራዊትን የሚያጠለሽ ነገሮችን ይጽፋሉ። ብዙ ስንት የአማራ ህዝብ እኔ የምመራው የምዕራብ ኦሮሞ ነጻነት ሰራዊት አካባቢ ስንት የአማራ ህዝብ እንዳለ ታውቂያለሽ? ያንን ለምን አልገበልንም? በነጻ በሰላም ወጥቶ በሰላም የሚገባ ፍርዘን የሚያበላን ከኦሮሞ ጋር እኩል ለምን የኢትዮጵያ ዜጋ ነው? አልተለያየን። ኦሮሞ ነጻ፣ ትግሬ ነጻ፣ አማራ ነጻ ተብሎ እስካልተመሰረተ ድረስ በአንድ ላይ የኢትዮጵያ ህዝብ ነንና መኖር ይችላሉ። መርታቸው ነው። ንብረት አፍርተውበታል፣ ልጆች አፍርተውበታል፣ ኖሮበታል። ደማቸው ውስጥ ያለው አማራ ብሔር እንጂ እነሱ ያንን የማያውቁት ከኦሮሞ ጋር ተቀላቅለው እየኖሩ እነሱን ለምን አልገደልናቸውም? በአማራ አካባቢ፣ በሌሎች አካባቢዎች፣ በደቡብ አካባቢ፣ በቤኒሻንጉል አካባቢ እንደዚህ አይነት ጥቃቶች ሲደረጉ አራቱም ወለጋ አካባቢ ወደ ኢሉባቦር እንደዚህ አካባቢ እኛ የምንንቀሳቀስበት ይሄ አማራን ወይ ደግሞ ጉራ ወይ ደግሞ ትግሬን መሰረቱ አደረገ እንደዚህ አይነት የቤት መቃጠል፣ የሰዎች መፈናቀል እንደዚህ አይነት አደጋዎች ደርሰዋል። ያንን ማድረግ ግን ይችላለን እኮ ግን ለምን አላማችን አይደለም?
በአጠቃላይ ረዘም ባለውና ከኦሮሞ ነጻነት ጦር መሪ ኩምሳ ድሪባ ጋር ባደረግነው ቃለ ምልልስ ሰሞኑን በኦሮሚያ ክልል በተፈጸመው የሰው ህይወት መጥፋት፣ ንብረት ማውደምና ማቃጠል ውስጥም እጃቸው እንደሌለበት ድርጊቱንም እንደሚያወግዙት ገልጸዋል።
አናደርገውም። ሲሆን ደግሞ ያማል፣ ያሳዝናል። ኢትዮጵያ ውስጥ ለብዙ አመታት እየተቆለለ የመጣ ችግር ነው። ያ ነው ይሄንን ነገር ቀን በቀን እያመጣ ያለው። ሰዎች በጣም ሰልፊሽ ከመሆናቸውና የስልጣን ጥሜት ለህዝብ ቅድሚያ አለመስጠት፣ ህዝቦችን ደግሞ መጠቀሚያ ማድረግ፣ ይህ አይነት ነገር የተቆለለ ሁኔታ ነው። ህዝብ ደግሞ ለፖለቲካ ፍጆታ ተብሎ እንደ በግ ለአልጣር እንደሚቀርበው አይነት መስዋዕት ሆኖ ሲቀርብ ያሳዝናል። ይሄ ነገር ማለቅ የሚችለው ሰዎች አሁን ለምሳሌ አማራ ነ ውጣ ነፍጠኛ ነ የኦሮሞ ህዝብ እንደ ህዝብ 50 ሚሊዮን 40 60 ሚሆን 30 ሚሆን የፈለገ ይሁን እንደ ህዝብ የኦሮሞ ህዝብ አይወክልም። ይሄ ነገር ኦሮሞ እንደ ህዝብ ይሄን ቢያደርግ ማኖሮ እንዴት ተደርጎ ተቻችሎ በአንድ ላይ የሚኖረ? ይህንን በዚህ መልኩ ብናይና ነገሩ ላይ ቤንዚን ከመጨመር ይልቅ ሰላም እንዲመጣ፣ እርቅ እንዲመጣ ነገሮችን በሰከነ ሁኔታ ብናይ ነው የሚሻለው። ኢትዮጵያ የምትባል ሀገር እኔና አንቺ የምትመለከችበት መነጽር እኔ አልመለከትም። በዛ መነጽር ችግር አለብን። እኔና አንቺ ኢትዮጵያ ሀገራችን ናት ብለን እና የወሰንበት ሁኔታ ይለያያል። እንደዚህ አይነት ነገሮች ሲፈጠሩ መጠንቀቅ አለብን። ሌላ አንቺ አንድ አማራ ተገደለ ብለሽ ወይ ደግሞ ሌላ ሰው በሆነ መልኩ ሊያቀርብ ይፈልጋል። ሌላ ደግሞ አንድ ኦሮሞ ተገድሏል ብሎ በሌላ በኩል ሊያቀርብ ይፈልጋል። ይሄ ደግሞ በጣም ያራርቀናል፣ ጋቱም በጣም ያሰፋል፣ ችግሩም በጣም ውስብስብ ያደርገዋል እንጂ ሊፈታው አይችልም። አንድ ዜጋ ሞቷል፣ ኢትዮጵያዊ ሞቷል። እንደ ኢትዮጵያዊ ዜጋ ብንዘግብ ይሄ ነገር ባልመጣ ነበር። ለዚህ እኮ ነው እኔ የሚያልቁሽ ቅድም ኢትዮጵያ ብሔሮች ሳይፋቀሩ ሳይዋደዱ ኢትዮጵያን ኢትዮጵያ ብለው ሳይመሰርቷት ተጨልቃ የተመሰረተች ሀገር ስለሆነ ሰዎች የየራሳቸው ነገር የሚያቀርቡት ያ ነው ኢትዮጵያ ትልቁ ችግር። ይህ እስካልተፈታ ድረስ መቼም ሊፈታ አይችልም።
ሰሞኑን በኦሮሚያ ክልል በተፈጸመው የሰው ህይወት መጥፋት፣ ንብረት መውደምና ማቃጠል ውስጥም እጃቸው እንደሌለበትና ድርጊቱንም እንደሚያወግዙት ገልጸዋል። የእነርሱ ዓላማ በጠቅላይ ሚኒስትር አብይ አህመድ የሚመራውን መንግስት መጣልና ለሁሉም ዜጎች እኩል እንድትሆን የሚፈልጓትን አገር መመስረት እንደሆነ ተናግረዋል። በሌላ በኩል የኦሮሚያ ብልጽግና ፓርቲ ህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በትጥቅ ትግል ላይ ያለ ቡድን እኔ ነኝ የገደልኩት ብሎ እንዲያምን አይጠበቅም ይላሉ።
እዚህ በፊትም ሰላማዊ ዜጎች በተለያዩ ቦታ መገደላቸው ይታወቃል። በተለይ በወለጋ ውስጥ በርካታ ሰላማዊ ዜጎች የመንግስት የስራ ኃላፊዎችም ሰላማዊ ነዋሪዎችም የመገደላቸው ብቻ ሳይሆን ሬሳቸው ሲካፈል እንደነበረ ሌላውን ለማስፈራራት እንዳይቀበሩ የተከለከሉበት ጊዜም ነበረ። ይሄን ሁሉ እኛ አድርገናል አላሉ። ምክንያቱም ከፖለቲካ አንጻር ያንን የሚፈጽሙት ዜጎችን ለማስፈራራት እነሱን የሚተች ከእነሱ ጋር ያልተሰለፈ መኖር እንደማይችል አምኖ ሰግቶ እንዲገዛላቸው ለማድረግ እንደዛ አይነት ድርጊት ይፈጽማሉ። በፖለቲካ አንጻር ደግሞ እንደዚህ አድርገናል፣ እንደዚህ አይነት ግልጽ ወንጀል ፈጽመናል ብሎ እንዲያምኑ አይጠበቅም። ግን በግልጽ ማሳያዎች አሉ ማለት ነው። ከአጃሉ ጋር አጃሉ መጀመሪያ ከኦቢኤስ ጋር በነበረው ቆይታ ኦነግ በቦሌ ይመጣል ብዬ አልገምትም ነበረ። በታንክ በወለጋ ወይም በባሌ በኩል ይገባል ብዬ አስቤ ነበረ። ግን በጣም የሚገርም ነው ብሎ ሲያነሳ ውጭ ያለው የነሱ የፌስቡክ ሰራዊት ያደረገበትን ዘመቻ ከነበረው የታጠቀው ኃይልን ሊገለው እንደሚችል በአጃሉ ጓደኞች በቤተሰቦቹም ጭምር ይታወቃል ማለት ነው። ይሄ ግልጽ ነው። ሲያስፈራሩ ነበረ፣ ማስጠንቀቂያ ሲሰጡት ነበረ። ግልጽ ነው። ይሄ ውጭ ላይ ነበረው ደግሞ በሰፊው ዘመቻ ሲያካሄድበት እንደነበረ ብልጽግና ሆነሃል፣ በገንዘብ ተገዝተሃል፣ እችን ትጠፋታለህ በሚል ብዙ ሰርተዋል ማለት ነው። በዚህ ሄደዋል። ከዛ ባሻገር ግን በኦነግ ውስጥ እኔም ስለነበርኩ ባህሪያቸውን አውቃለሁ። ትምህርት ቤት በነበርንበት ወቅት ምንድን ነው የሚሆነው? አንዳንዴ ኦሮሞን ሊያስቀይም ሊያናድድ የሚችል ጸያፍ ስድብ ግልጽ በሆነ ቦታ ላይ ይጽፉና የኦሮሞ ተማሪዎችን እዚህ ጋር አነስተኛ ሰደበን ወይም ሌላ አካል ሰደበን የሚል ፕሮፓጋንዳ በመንዛት በዛ አይነት ሴራ አመፅ ተቀስቅሶ እንደነበረ ይታወቃል። ከዚህ በፊት በዛው በድርጅቱ ውስጥ በጣም የሚታወቁ የሚታገሉ አካሄዳችን ልክ አይደለም ብሎ የሚያነሱ እነ ሙሊስ ገዳ የሚባሉትን፣ ግዱ ጃራ የሚባል ከዛ ባሻገር ለገሰ ዮጊ የሚባለውንም ራሳቸው ገለው ግን ገለናል አላሉ። እንደገደሉ ያው ራሳቸውም ያውቃሉ፣ ህብረተሰቡም ያውቃል፣ አባልም ያውቃል። ማለ ግን ገለናል ያሉበት አንድን ቀን የለም ማለት ሰው። እነሱ በጣም ጸያፍ የሆነ ኢሰብአዊ የሆነ ድርጊት ይፈጽማሉ ሰውን ለማስፈራራት። በሚዲያ ሲመጡ ደግሞ ያንን አላደረግንም ብሎ ራሳቸውን ቅዱስ አድርገው ለማቅረብ ይሞክራሉ። ይሄ ጠባያቸው ነው፣ የተፈጥሮ ባህሪያቸው ነው። ዞሮ ዞሮ ያ ከሀጫሉ ያ ጋር የተያዙ ነገሮች በምርመራም የተገኙ ነገሮች አሉ። ሰፊ ምርመራም እየተደረገ ነው። እያንዳንዱ ደግሞ በተጨባጭ ወጥቶ ህብረተሰቡ እውነታውን ለማወቅ ረጅም ጊዜ አይቀርም ማለት ነው።
ድምፃዊ ሀጫሉ ሁንዴሳ ማንን እንደሚደግፍና ማንን እንደማይደግፍ የኦሮሞ ወጣት በሚገባ ስለሚያውቅ አሁን ደጋፊያችን ነበር ቢሉ የሚቀበላቸው ሰው አይኖርም ይላሉ አቶ ታዬ።
ሀጫሉን እኛ ስለምናውቅ አጠቃላይ የኦሮሞ ወጣትን ስለሚያውቅ እስከ ዛሬ ሙዚቃው ላይ አንድ ቀን የነሱን የሚይዙትን ባንዲራ ያልያዘ ሙዚቀኛ ቢኖር እሱ ነው። ውጭ ላይ ሊሰጡት ነበረ፣ አልተቀበለም። እዚህ ሀገርም በዛ ደረጃ ሊያደርጉ ነበረ፣ አልተቀበለም። ዝፈንልን አሉት። እኛን አውድሴ እንዲህ አላቸው። ዛሬ ሳይሆን ግርማ ጥሩ ነው የሚባል ከወያኔ ጋር ሲሰራ የነበረ የነሱ ተወካይ በ2008-2009 አካባቢ እንደዚህ አይነት ሙከራ አድርጓል። አጃሉ ያንን አልተቀበልም። ለነሱ ጥርስ የተነከሰበት ዋናው ምክንያትም ለነሱ ከንቱ ውዳሴ ባለመጫወቱ ነው አጃሉ። እና ይሄ የእኛ ደጋፊ ነው የሚል ማንን ለማታለል እንደሆነ አላውቅም። ምክንያቱም በአጠቃላይ የአጃሉ ጓደኞች፣ የአጃሉ ቤተሰቦች እና አጃሉን የሚያውቁ በርካታ ዜጎች ኃላፊነታቸውን አጃሉን ለመግደል ሲዝቱ እንደነበረ እና በተለያየ ጊዜ ማስፈራሪያ ትልቁበት እንደነበረ በማስረጃም በኤስኤምኤስ የተላኩ መልክቶች አሉ፣ በቮይስ ሚሴጅ የደረሱ መልክቶች አሉ። በተለያየ ጊዜ ሙከራም አድርገው ያልተሳካበትም ነበረ። እነዚህ ሁሉ ስላሉ ምንም ቢዋሹ የትም ሊደርሱ ስለማይችሉ ችግር የለውም ለማለት ነው።
አቶ ታዬ ደንዳአ በምዕራብ ወለጋ አካባቢ የነበረውን ሁኔታ በተመለከተ ተከታዩም ብለዋል።
በዛ ቦታ ላይ ሁለት ነገር ነው ያለው። አንደኛው ጉዳይ መንግስት ዜጋው የፈለገ ስህተት ቢፈጽም በግድያ ሳይሆን በህግ አግባብ ዞ ህግ በማቅረብ ነው ነገሮችን የሚፈታው። እነሱ ግን እነሱን የሚተች ይህ ጉዳት አድርሰዋል ብሎ የሚሉ ከሆነ የሚተች ከሆነ አሁን ከአጭሙሉም ጋር ማያያዝ አያይዞ ማየት ይቻላል። የእነሱ መፍትሄ ግድያ ነው የሚሆነው። በዛ አካባቢ ያለው ፍራቻ ከባድ ነው የነበረው። አሁን የተሻለ ሁኔታ ተፈጥሯል። ባለፈው የሆነ ዶክመንተሪ በኦቢኤን ተሰርቷል። ህብረተሰቡ ይሄ ጠላት ነው፣ መንግስት የህግ የበላይነት ያስከብር ማለት የጀመረው ቅርብ ጊዜ ነው። እጅግ በጣም ሲያስፈራሩ ስለነበረ፣ ሲገሉም ስለነበረ፣ አገዳደላቸውም እጅግ አስጸያፊ፣ እጅግ አስከፊ ስለነበረ፣ ስጋት ፍርሃት ስለነበረ ነው። አንደኛው ጉዳይ ይሄ ነው። ሁለተኛው የመንግስት መከላከያ ልብስ ለብሰው ወይም የኦሮሚያ ፖሊስ ልብስ በመልበስ በዜጎች ላይ ግፍ፣ ግድያ፣ ድብደባ ይፈጽማሉ። እዛው ሆኖ ደግሞ መንግስት ደበደበን ብሎ ዜጎቹ እንዲናገሩ ካሜራም ሰጥተው ይቀዳሉ ማለት ነው። ያ ብቻ ሳይሆን ቤት እያቃጠሉ ፖሊስ መስለው መከላከያ መስለው ቤት እያቃጠሉ መንግስት ቤት እያቃጠለ ነው፣ ዜጎችን እያፈናቀለ ነው የሚል ኢሜይል ደግሞ በፌስቡክ በተለያየ ነገር ይለቃሉ ማለት ነው። ይሄንን በሚገባ መረዳት ያስፈልጋል። መንግስት እነዚህን ሰዎች ቀልባቸዋል ወይም ደብቃቸዋል ብሎ ያሰራቸው ሰው ሊኖር ይችላል። ግን እነሱ በሚሉት የገደለው ወይም የደበደበው የገረፈው አንድም ዜጋ የለም። እነሱ የሚሰሩ ድራማ አለ በአንድ በኩል፣ በሌላ በኩል ደግሞ እነሱን ከአቅም በላይ በመስራት ህብረተሰቡ ምንም አይነት ጉዳት ሊያደርሱ አንዳንዴ እኮ ሰው ገለው ሜዳ ላይ ጥለው ቀብራችሁ ወዮላችሁ ብሎ ሳይቀበር ለአራት አምስት ቀን ቆይቶ ጅብ ሜዳ ላይ በላ ሰው አለ። በዚህ ደረጃ የማስፈራራት አቅም ስለነበራቸው ያኔ ህብረተሰቡ የእነሱን ተቃራኒ እነሱን ትችት የመናገር አይችልም ነበረ። በዛ ምክንያት ነው ሲሆን የነበረው ማለት ነው።
አድማጮች፣ ከአቶ ኩምሳ ድሪባ እና ከአቶ ታዬ ደንዳ ጋር ያደረግነውን ቃለ ምልልስ ሙሉ ክፍል በድረገጻችን ላይ ታገኙታላችሁ።